የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 እና በ25 እንዲሁም በ31 ሜትር ባንድ በናይል ሳትም ጭምር ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ ቅዳሜ ጥር 25 ቀን 2011 ፕሮግራም ጀመረ። በኢትዮጵያ የፌዴራልና የክልሎች ኢኮኖሚያዊ ግንኙነት እና ትስስር ምን ይመስላል? የሕገ መንግሥታዊ ግንኙነታቸውስ? ሁለት እንግዶች አወያይተናል።
ኢትዮጵያ ኢኮኖሚ እንዲቃና ከተፈለገ የሚያቃናው አንደኛ ትክክለኛ ማክሮ ፖሊሲ መኖር አለበት። ያለዛ ማክሮ ፖሊሲ ደግሞ ብቃት ያላቸው እና ደፈር ያለ ፖሊሲ መንግስት መኖር አለበት እና ብቃት ያላቸው ሰዎች መፈጠር አለባቸው። አሁን ስመለከተው የዶክተር አብይ መንግስት በዛው በድሮ በሬ እያረሰ ይመስለኛል።
አንደኛ ነገር ይሄ ነጻ ኢኮኖሚ እውነት ለኢትዮጵያ መፍትሄው እሱ ነው ወይ? እንደ ኢትዮጵያ ላለ ኢኮኖሚው ለደቀቀ በጣም ይሄ ስር የሰደደ እና የጠለቀ ሙስና ያለበት ሀገር ውስጥ እውነት ያ ነው ወይ መፍትሄው?
የኢኮኖሚ ባለሙያው ዶክተር ሰይድ ሐሰን እንዲሁም የሕግ ባለሙያው ሼክስፒር ፈይሳ ናቸው። ከዜና በኋላ በሚቀርበው ውይይት ሰሟቸዋላችሁ። የሙዚቃ ቃና ከውይይቱ ቀጥሎ ያለውን ክፍለ ጊዜ እስከ ማጠቃለያ ዜና ይይዛል። እንደምትዝናኑም ተስፋ እናደርጋለን። እንደምናመሻችሁ አድማጮች፣ አዲሱ አበበ ነኝ አስተናጋጃችሁ። ንጉሡ ታምሬ ፕሮግራሙን ይመራል። እስከ ምሽቱ 4 ሰዓት አብራችሁን አምሹ ግብዣችን ነው። አሁን የዓለም ዜና።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። ዴሞክራሲን የመገንባቱ ሥራ የጠቅላይ ሚኒስትር አብይ አህመድና የአስተዳደራቸው ብቻ አይደለም ሲሉ አንጋፋ የተቃዋሚ ፓርቲዎች መሪዎች ተናገሩ። ወቅቱ በተለይም የለውጡ ሂደት የሁሉንም ትብብር የሚጠይቅ የጋራ ፕሮጀክት ነው ብለዋል መሪዎቹ። በተቃዋሚ መሪዎች ሐሳብ አመንጭነት ከጠቅላይ ሚኒስትር ጽህፈት ቤት ጋር በመተባበር የተዘጋጀና ዶክተር አብይ አህመድ ራሳቸውም እንደ አንድ ተሳታፊ የተገኙበት የውይይት መድረክ ዛሬ አዲስ አበባ ላይ ተካሂዷል። መድረኩ ታሪካዊና ለኢትዮጵያ የፖለቲካ ታሪክና ትርክት አይነተኛ ሚና የሚጫወት መሆኑን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። በመድረኩ ላይ የተሳተፉ የተቃዋሚ ፓርቲዎች መሪዎችና ሌሎችም ተሳታፊዎችን ያነጋገርንበት ዝግጅት በነገው ምሽት በስፋት ይቀርባል። ቁጥራቸው ከ10,000 የሚበልጥ የኦሮሚያ ተፈናቃይ አባወራዎች መንግሥት ትኩረት አልሰጠንም በሚል ባቢሌ ላይ የጀመሩት መንገድ መዝጋት አሁንም እንደቀጠለ ነው። ባቢሌ ከተማ ውስጥ ምግብ እያለቀ መሆኑን የገለጹ የአካባቢው ሰዎች ከተማይቱ ለከፋ ጉዳት እየተጋለጠች መሆኗንም እያስጠነቀቁ ናቸው። አዲስ ቸኮል ከድሬዳዋ ተጨማሪ አለው።
እስክንድር የተባለ አሽከርካሪ ከሐሙስ ጀምሮ ባቢሌ ከተማ ላይ እንደቆመ ነው። የደረሰበትን እንዲህ ገልጸዋል።
ምንም ነገር የለም፣ ምራብ ልንሞት ነው።
ያናገራችሁ ሰው የለም?
ምንም መፍትሄ የለም። ዋናው አብይ ካልመጣ አይሆንም። በቃ አሁን ከተማው ራሱ የሚበላ ጠፋ። የምንጠጣ የለ፣ የምንበላው የለ። ደረቅ ዳቦ ነበር፣ እስከ ዳቦ ጠፋ። አሁን እንግዲህ መንግስት መፍትሄ ካላወጣለን እስከ መቼ?
መኪና ይዘሃል አይደለ?
አዎ መኪና አለ።
መኪና ያልያዙት
በእግር እየተሄደ ነው እንጂ ከከተማ ሲወጡ ያመጡ ነበር። አሁንም መንገድ ላይ የሀረር መኪኖች መጥተው እንዳይቀበሉ መንገድ ላይ ቅሌ ላይ አያሳልፉም አሉ ልጆች።
የምስራቅ ሐረርጌ ዞን ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ቦንሲቱ ኢብራሂም ከመከላከያ ጋር በመተባበር ችግሩን ለመፍታት ጥረት ማድረጋቸው እንደቀጠሉ ይገልጻሉ።
የተፈናቀሉበትን ቦታ ሄደናኝ ከስምንት ወር በፊት ቤታቸው ለቀው የወጡበትን ቦታ ማለት ቤታቸው መልሶ መገንባት ይፈልጋል። ያም አልተመቻቸም። እንዲመለሱ ተደርገው ነበር። ከአሁን በፊት አወያይተን ግጭቱ አልቆመም፣ እስካሁንም ቀጥሏል በሚል ነው እንግዲህ ትኩረት አልተሰጠንም በሚል ነው የወጡት። ብዙ የተለያየ አካል ነገሩ ግጭቱ እንዲፈጠር የሚፈልግም የተለያየ አካል አለ የሚለውን ነገር ከመከላከያ ጉተኛም ሄደን ትላንትና እዛ እስከ ገጠር ቀበሌው ድረስ ሄዶ አይተን የተመለስ ነው። የዞኑ አስተዳዳሪም የመከላከያ ጀኔራሉም ዋናው አወያይተዋቸው ነበር፣ ግን በአሁን ለመነሳት ፈቃደኛ አልሆኑ። ይሄ ነው በእርግጠኝነት ይሄ ነገር ይሰራላቸዋል፣ መከላከያም በአግባቡ ይጠብቃቸዋል የሚል ቃል ይገባለን ነው የሚሉት። ከመከላከያም ቃል ገባላቸው አሁን በፊትም ቃል ተገብቶልናል የሚል ስጋት ነው። እንግዲህ እነሱ እንደ ስጋት ነው የሚያቀርቡት። ያው ትናንትም አወያይተናቸዋል፣ ዛሬም በሽምግልና እየሞከርን ነው። እስካሁን ግን እዛው ናቸው።
ተፈናቃዮቹ ቃል ከመግባት ባለፈ ጠቅላይ ሚኒስትር አብይ ወይም የክልሉ ፕሬዚዳንት ለማ እንዲያናግራቸው ፍላጎት እንዳላቸው ታውቋል።
በእርግጥ አለ፣ የዛ አይነት ጥያቄም አለ። ከፍተኛ አመራር የጠቅላይ ሚኒስትሩ ወይም የክልሉ ፕሬዚዳንት ያናግሩን ነው የሚሉት።
ከተወሰኑ ወራት በፊት በኦሮሞና ሶማሌ መካከል በተከሰተ ግጭት ከሁለቱም ወገን በርካቶች መፈናቀላቸው የሚታወስ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።
አመሰግናለሁ አዲሱ። መንገዱን ዘግተዋል የተባሉትን ሰዎች ራሳቸውን አዲሱ ቸኮል ቦታው ድረስ ሄዶ ለማነጋገር ጥረት እያደረገ ነው። እነርሱ በአንደበታቸው የሚናገሩትን በተከታይ ዘገባዎች ይዘን እንመለሳለን። በሰብዕና ላይ በተፈጸሙ ወንጀሎች ተከሰው ጉዳያቸው በዓለም አቀፉ የወንጀል ችሎት እየታየ የቆየውንና ፍርድ ቤቱ ከሁለት ሳምንታት በፊት በነጻ ያሰናበታቸውን የቀድሞውን የአይቮሪ ኮስት ፕሬዚደንት ሎረን ባግቦን ቤልጂክ በጥገኛነት እንደምትቀበል አስታወቀች። በምዕራብና በምስራቁ ዓለም ለአስርተ ዓመታት ጸንቶ በቆየው ቀዝቃዛ ጦርነት ማብቂያ አካባቢ ከተፈረመው የመካከለኛ ርቀት ተምዘግዛጊ ኒውክሌር የጦር መሳሪያዎች እሽቅድምድምን ከገታው የሬኪያቪክ ስምምነት መውጣታቸውን የሩሲያ ፕሬዚደንት ቭላዲሚር ፑቲን ዛሬ አስታወቁ። የሩሲያው ፕሬዚደንት ይህንን የመንግሥታቸውን አቋም ይፋ ያደረጉት ሩሲያን የስምምነቱን ዋልታዎች በመጣስ ከሰው አሜሪካ ከእንግዲህ የውሎ አካል አለመሆኗን ላሳወቁት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሞኑ ውሳኔ የሰጡት ምላሽ ነው። ሞስኮ ግን ውሉን አክብራ መቆየቷን ነው የምትናገረው። የዜናው ሰዓት አበቃ።
በኢትዮጵያ የፌዴራልና የክልሎች ኢኮኖሚያዊና ሕጋዊ ግንኙነት ትናንት የተጀመረ ውይይት ተከታይ ነው። አድማጮች፣ ለመሆኑ ክልሎች እንዴት ነው ለፌዴራል መንግሥት የሚሰበሰበውን ቀረጥ ፈሰስ የሚያደርጉት? ለክልሎች የሚደረገው የበጀት ድልድልስ ምንድን ነው መሠረቱ? የሚሉትን ጭብጦችም እንፈትሻለን። ዶክተር ሰይድ ሐሰን በዩናይትድ ስቴትስ መሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር፣ አቶ ሼክስፒር ፈይሳ በሲያትል ዋሽንግተን የሕግ ባለሙያ ናቸው እንግዶቻችን። የአገሪቱን የኢኮኖሚ ይዞታና መዋቅር ይልቁንም የማዕከላዊ መንግሥትና የክልሎችን ኢኮኖሚያዊ ትስስር አስመልክቶ ሁለቱ እንግዶች በትናንቱ የመንደርደሪያ ምጥን ዝግጅት እልባት ካደረጉበት ይጀምራሉ። ዶክተር ሰይድ እንደገና ማጥበቅ የምፈልገው ይላሉ።
እንደገና ለማጥበቅ የምፈልገው ህጉ ሲመሰረት የፌደራል መንግስት የሚባለው አንደኛ ህብረተሰቡን አላሳተፈም። ስለዚህ ህብረተሰቡ የኔ ህግ አይደለም ነው የሚለው፣ አልነበረም ነው የሚለው። ሁለተኛ የኢትዮጵያ መንግስት እስካሁን ድረስ የነበረው ለ27 ዓመት ነበር፣ የራሱን ህግ እየጣሰ ነበር እና ሌጂትማሲ ያሰጠዋል። በሌላ በኩል ደግሞ ተሸክስ እንደገለጹት ለክልል መንግስት የተሰጠው እኔ ህግ አዋቃድነት የክልል መንግስት የሰጠው ጉልበት የተለጠጠ ነው። እንደ ሌሎችን ፌደራል ይባል እንጂ የክልል መንግስቶቹ ትንሽ ጠንከር ያለ ኃይል እስከ መገንጠል ድረስ አርቲክል 39 አሁን የሚባለው ለምሳሌ ብንመለከት የተለጠጠ ነው። ስለዚህ በዛ የተነሳ ቀውስ አለ። አሁን ያንን ነገር አንቀበልም የሚለው ኃይልም ብዙ አለ። ስለዚህ ህገ መንግስቱ ላይ ችግር አለ። ነገራችን ላይ እኔና ፕሮፌሰር ሚንጋ አሁን አዲስ አበባ ሄደን ባቀረብነው ወረቀት ላይ ስንመለከተው የሀገሪቱ ህግ ለምሳሌ ሪስፖንሲቢሊቲ አካውንታብሊቲ ምናምን የሚባል ነገር ብንፈልግ ከስንት ሺህ ቃላቶች በዛ ህገ መንግስቱ ውስጥ 3-4 ነገር ያለበት፣ ክልላዊ መንግስቶችንም ቢሆን ሌሎች እንደ ኤክስፐርት ያሉት ምንም ሪስፖንሲቢሊቲ አካውንታብሊቲ የሌላቸው ናቸው። በጣም ችግሮች አሉ ህጉ ገና ከመሰራረት። እዚህ ጋር እንግዲህ ከዶክተር ሼክስፒር ጋር ስማማለሁ።
መልካም። አንድ በስራ ላይ ያለ ህገ መንግስት በሌሎች የአስተዳደር ችግሮች ሳቢያ ማስተዳደር ስላቃተው፣ ህጉ መስራት ስላቃተው የሚለውን አንድምታ እንዳይሰጥ ቀድሞውንም ችግር ነበረበት ብለዋል። ብዙዎች የሚስማሙበት ይመስለኛል። አንድ የኢኮኖሚ ሁኔታዎችን የሚመለከት ነገር አንስተዋል። ምናልባትም ከነኚህ ሁሉ ጎልቶ የሚወጣ የኢፌድሪ ብረታ ብረትና ኢንጂነሪንግ ኮርፖሬሽን የሚባለው በእንግሊዝኛው አጠራር ሜቴክ የተባለው ተቋም በምሳሌነት ለዚህ ውይይት ማሳያ ሊሆን ይችላል። በጦር ሰራዊቱ የሚመራ ግዙፍ የኢንዱስትሪ አስተዳደር፣ ምናልባትም በመንግስት የሚደረጉ ሁሉንም አይነት ግዙፍ ተቋራጮች የሚወስድ መንግስትም ንግድም የሚመስል ከመሰረቱ አሻሚነት የነበረው ኃይል አይነት ሌሎችም ቀደም ዶክተር ሰይድ የተቃቀሷቸው የንግድ ስርዓቱን የሚያፋልስ የምጣኔ ሀብት ሂደቱን የሚያፋልስ የተለየ ድል መሰረት ያላቸው ናቸው የተባሉ የሚተቹት ባሉበት እንዴት ነው የሚመዘነው? የቱ ጋ ነው ተጠያቂነት የሚኖረው? አቶ ሼክስፒር፣
ይሄ በጣም ቁልፍ ጥያቄ ነው። ለምሳሌ መንግስት እንደዚህ አይነት ንግድ ውስጥ እንደዚህ አይነት ስራዎች ውስጥ ገብቶ አሁን እንደጠቀስካቸው አይነት መስሪያ ቤቶች ወይም ደግሞ ድርጅቶችን ማቋቋምና ከግል ንግድ ማህበረሰቡ ጋር በቀጥታ የመወዳደር መንግስትም የራሱን አቋቁሞ የራሱን ድርጅቶች፣ ፋብሪካዎች፣ ተቋራጮችን በላቸው ኮንትራክተሮችን አቋቁሞ መወዳደር ይሄ ህገ መንግስቱ ይፈቅዳል ወይ ወደሚለው ከሄደን ህገ መንግስቱ በጣም ብዙ ችግሮች አለበት። ከቀደም ዶክተር ሰይድም እንዳሉት ብዙ ነገሮች እርስ በርስ የሚጋጭ ብዙ ክፍተቶች አሉት። ብዙ ነገሮች ደግሞ እንደዚህ አይነት ነገሮች በህግ ይወሰናሉ። የመንግስትን ወይም ደግሞ የግለሰብን ሁኔታ የሚመለከት ኢቭን የግለሰብ መብቶችን ብዙም አይጠቅስም፣ ቢጠቅስም በጣም በውስን በሆነ ሁኔታ ነው። የኢትዮጵያ ህዝቦች እና ብሔር ብሔረሰቦች የሚል ነው። የጋራ ወይም የወል ነጻነትን ነው የሚሰጠው። እነዚህ ብሔር ብሔረሰቦች ከፈለጉ መገንጠል ይችላሉ፣ ከፈለጉ ከመንግስት ጋር መሆን ይችላሉ የሚለውን ጨምሮ ከገለጸ በኋላ ለምሳሌ መንግስት እንደዚህ አይነት ቢዝነስ ውስጥ ወይም ንግድ ውስጥ እንደዚህ አይነት ስራዎች ውስጥ መግባት ይችላል የሚል ግልጽ ነገር የለም። በዛው ልክም ደግሞ መንግስት ፈጽሞ እንደዚህ አይነት ነገሮች ውስጥ አይገባም ሊል አይችልም። ምክንያቱም ኢኮኖሚውን የሚመራው ኢኮኖሚውን መንገድ የሚያስይዘው ከባንኮች ጀምሮ መንገዶችን ለምሳሌ በክልሎች መካከል ያሉትን መንገዶች ቅድም እንዳልኩት ትራንስፖርቴሽን፣ ስልኮች፣ ፖስታ፣ ሌሎችን ነገሮችን የሚወስነው በሚል በዛ ውስጥ ደግሞ እንግዲህ ይሄ ፈረንጆች የሚሉት ሉፕሆል ወይም ደግሞ ብዙ ክፍተቶች ስላሉት በዛ መንገድ ካልሆነ በስተቀር በግልጽ መንግስት እንደዚህ አይነት ጉዳዮች ውስጥ መግባት ይችላል የሚል ህግ የለም፣ እኔ ካየሁት ማለት ነው። እንዳልኩት ግን ህገ መንግስቱ ብዙ ክፍተቶች የላሉ የቃላት አጠቃቀሚውን የላሉ አንቀጾች ስላሉ በእነሱ ውስጥ ተጠቅመው መንገድ ፈልገው እነዚህ አይነት ድርጅቶችን እነዚህ አይነት ስራዎች መሳተፍ ይችላል ካላለ በስተቀር በግልጽ መንግስት እንደዚህ አይነት ጉዳዮች ውስጥ መግባት አልነበረበትም፣ መግባትም አይችልም ብዬ ነው የማምነው።
ከነጻ ኢኮኖሚ አስተዳደር በአንድ በኩል ለኢትዮጵያ ነጻ ኢኮኖሚ ለማራመድ ፍቃድና ፍላጎቱን በዲሞክራሲያዊ መንገድ ሰራለሁ የሚል አስተዳደር፣ በሌላ በኩል ደግሞ ቅድም የተገለጹትን የተንሰራፋ የምጣኔ ሀብት ቁጥጥር መንግስትም ነጋዴ የሚሆነበት የንግድ ስራ ውስጥም የገባበትን ሁኔታ ከኢኮኖሚ ስርዓት አንጻር እንዴት ይታያል?
ጥሩ ነው። ይህ እንግዲህ ለዚህ ቀውስ ዋናው መሰረቱ ይሄ ነው። አንተ ያነሳኸው ነው። የኢትዮጵያ ኢኮኖሚ የማንኛውም ሀገር ኢኮኖሚ ለመደስከስ ከፈለገ ህብረተሰቡን፣ ተራውን ህዝብ፣ ነጋዴውን፣ በቃ የነጻ ሀብት የሚያካሂደውን ህብረተሰብ እንዲሳተፍ ማድረግ አለበት። የኢትዮጵያ መንግስትም እንደዛ ማድረግ ሲገባው አላደረገም። የግል ባለሀብቶችን የበለጠ እንዲደቁ፣ ድንጻታቸው እንዲወጣ፣ እንዲጠፋ አድርጓል። ትልቁ ስህተት ይሄ ነበር። እና የመንግስት ደግሞ ጣልቃ ገብነት ነው ዋናው። እንግዲህ ለዚህ ችግር ያመጣው ይሄ ነው። የመንግስቱ ኢኮኖሚ ፊሎሶፊ በመንግስት የሚመራ ዴቨሎፕመንታል ስቴት የሚሉት ነገር ነው። በስ ለዚህ ውድቀት ያመጣው ዋናው ነገር ነው። ይህን ካልኩ በኋላ ካነሳው ጋር ይሄ የነ ሜቴክ ችግር የመጣው ከሙስና ጋር የተያያዘ ነው። ይሄ ደግሞ የሜቴክን አጠቃላይ ከነ ኤፈርት ከነ ጥረት ጋር የሚነጠል አይደለም። እንደሱ እንግዲህ ልዩነታቸው ሜቴክ በአጠቃላይ በፌደራል መንግስት በመሆኑ ሙስናውና የኢኮኖሚ ጣልቃ ገብነቱ፣ ሌሎቹ የነ ኤፈርትና የመሳሰሉት ደግሞ በክልላዊ መንግስት መያዛቸው ነው ልዩነቱ እንጂ የኢኮኖሚ ጣልቃ ገብነት ተሆና አካሄዳቸው ሙስናቸው ተመሳሳይ ነው። ኢትዮጵያ እንግዲህ የኢትዮጵያ ውስጥ እንግዲህ ከሙስና ጋር የተያያዘ ስለሆነ የኢትዮጵያ ሙስና ከማንኛውም ሀገር ጋር ተወዳዳሪ የለውም። በጣም ከፍተኛ ነው። ይህንን ስላችሁ በዚህ ላይ ብዙ አጥንቼ የኢትዮጵያ ሙስና በጣም አስቸጋሪ የሆነበት ምክንያት እንደዚህ የክልል መንግስቶች በተያያዙ ትልቅ ድርጅቶች ያላቸው መንግስት ኢኮኖሚ የሚያንቀሳቅሱ ድርጅቶች ያለው መንግስት የለም። ትንሽ አለ ቢባል እንኳ በክልሉ ሳይሆን ጠቅላላ በሀገር ደረጃ የሩዋንዳ መንግስት አንድ ሁለት ትናንሽ ኩባንያዎች አሉ። ተመሳሳይ ያለው እዛ ብቻ ነው። ለማንኛውም እንግዲህ እንደዚህ ተወደደም ተጠላም እንደ ጥራጥ በመንግስት ከያዙ ድርጅቶች በተለይ በክልል መንግስት ያዙ ድርጅቶች አንደኛ የሙስና መሰልፈያ ምክንያቶች ናቸው። በቃ ለዛ ለሙስና መሰረት ናቸው። በቃ እንደነዚህ አሉ ድርጅቶች ካሉ ድረስ ሙስናን ማስወገድ አይቻልም። ሁለተኛ እነዚህ ድርጅቶች ኢንኤፊሽንት ናቸው። አሁን ደሞኖፖሊ ናቸው። ስለዚህ ምርታማ አይደሉም እና የፖለቲካ መጠቀሚያ ናቸው። ጥራት የአማራ ህዝብ ሀብት አይደለም፣ የመስራቾቹ ነው። ይሄ በግልጽ ታይቷል። እንግዲህ እነዚህ ድርጅቶች ካሉ ድረስ የኢትዮጵያ ህዝብ እዛም አዲስ አበባ እንደነበርኩም አዳርም እንደነበርኩ ያቀረብኩት ነው። የኢኮኖሚ እድገት መገኛ ብሎ መመኘት ዝም ብሎ ምኞት ብቻ ነው እና የበለጠ ድቀት ነው። እና የሚሊታሪውም ቢሆን የነሜቴክም ቢሆን ተመሳሳይ ነው። ስለዚህ ይሄ መወገድ አለበት። ኢኮኖሚ እንዲያድግ ከተፈለገ አሁን በሚታሪ በተከል ብንመለከት ግብፅም ታይቷል፣ ዚምባብዌም ታይቷል፣ ሞዛምቢክም ታይቷል፣ ሌሎችም ሀገሮች ታይተዋል። እንደዚህ ያለ በሚሊተሪ የሚካሄዱ ኩባንያዎች በጣም አስቸጋሪዎች እና የበቃ የሙስና ዋናው ምንጮች ናቸው። የኢትዮጵያ መንግስት ይህን አጋጣሚ ወስዶ አንድ ነገር ማድረግ አለበት ባይ ነኝ።
በኢትዮጵያ ፌዴራልና የክልሎች የኢኮኖሚ ትስስርን ተመልክቶ በምናካሄደው ውይይት የህጉንም አግባብነት ከህገ መንግስቱ ጋር ያለውን ግንኙነትን በተመለከተ ሁለታችሁን ዶክተር ሐሰን ሁሴን በሞሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር እንዲሁም ደግሞ በሲያትል ዋሽንግተን የህግ አማካሪና ጠበቃ ሼክስፒር ፈይሳ ጋር ነው የምንወያየው። ስለ ኢኮኖሚክስ ስንል እንግዲህ ያው ፖለቲካውም አይለይም፣ ሁለቱን ነጣጥሎ ማየት አይቻልም። እናንተም በፖለቲካው ገባ ወጣ እያላችሁ እያስተማራችሁን እየነገራችሁን ነው። ብዙዎቹ ግን እንደው ፖለቲካው ኢኮኖሚውን ሸፈነው፣ ኑሮ ተወደደ፣ እንደው ኢኮኖሚውን ከዚህ ነቅሰን እናውጣና የፌዴራልና የክልሎች የኢኮኖሚ ትስስርን በተመለከተ እንዴት ነው እስቲ ክልሎች ለፌዴራሉ መንግስት የሚሰበስቡትን ቀረጥ ፈሰስ የሚያደርጉት በምን ሁኔታ ነው? ለክልሎች የበጀት ድልድሉ መሰረቱ ምን እንደሆነ ብትገልጡልን። ሼክስፒር ልስጥ ላንድ። እሺ፣
ይህን ጥያቄ እስኪ አቶ ሼክስፒር ይሄድበት የህጉን ነገር በሚመለከት መጀመሪያ።
እሺ፣
ጥሩ። እንግዲህ የኢትዮጵያ ህገ መንግስት የሚለው የፌዴራሉም አለ የክልል መንግስት አለ፣ ሁለቱም አወቃቀራቸው ከሞላ ጎደል አንድ አይነት ነው። የፌዴራሉ የህዝብ ምክር ቤቶች አሉት፣ እሱ ትልቁ አካሉ ይሆናል። ክልሎችም ደግሞ የክልል መስተዳደር ምክር ቤት የሚባል አለ። እነሱ የግብሩን ይወስናሉ። እንግዲህ ህገ መንግስቱ የሚለው ምንድን ነው? ፌዴራል መንግስቱ የማይሰበስበውን ለፌዴራል መንግስቱ የማይገባውን ሌላኛውን ይሄ በአካባቢዎች ያለውን ግብር እና ሌላውንም ገቢዎች የሚሰበስበው የክልሉ መንግስት ነው። ከታች ከህዝቡ ሰብስቦ ወይም ከድርጅቶች ከሌሎችም ቦታዎች የሚሰበስበው ክልል ውስጥ ካሉት ድርጅቶች የሚሰበስበው እንደዛ ያደርግና ሁለቱም አንድ አይነት አወቃቀር ነው ያላቸው። የሚገባውን ለፌዴራል መንግስቱ ይሰጣል ማለት ነው። እሱንም ያው በፌዴራል መንግስቱ ወይም ደግሞ በእነሱ ባገኙት ገቢና ገቢ መጠን በተወሰነው በእንደዛ አድርገው ለፌዴራል መንግስቱ ገቢ ያደርጋሉ። ፌዴራል መንግስቱ ደግሞ ያንን ወደ ክልሎችም ሆነ ፌዴራል ጉዳዮችን የሚጠቀምበትን ይሄ ለመንገድ ማሰራት ሆነ ለቅድም ላልኳቸው ለትራንስፖርት፣ ለቴሌኮሙኒኬሽን፣ ለሀገር መከላከያ፣ ለሌሎች ነገሮች ያውላል ማለት ነው። በቀጥታም ትንሽ ግርም ያለኝ ያየሁት ነገር እንዳልኩት ህገ መንግስቱ ላይ አንዳንድ ነገሮች ፌዴራል መንግስቱም የሚሰበስበው እንትን ቀረጦች አሉ የራሳቸው፣ ያው እንደ ሁሉም ሀገር። ይሄኛው አወቃቀሩ የሁለቱ አንዱ አንዱን የሚቆጣጠርበት መንገዶች ግን ብዙ የላላ ወይም ትንሽ ብዥ ያለ ነገር ነው። እኔ ሜቢ እንግዲህ የኢትዮጵያ የህገ መንግስት ተመራማሪ ስላልሆንኩ ሊሆን ይችላል። ሁለቱ አንዱ አንዱን የሚቆጣጠርበት አንዱ አንዱን የሚያስገድድበት እንደዚህ አይነት ነገሮች በጣም ውስን ሆነው ነው ያየሁት።
መልካም ዶክተር ሰይድ።
እንግዲህ ጥሩ ነው የህግ ባለሙያው ያቀረቡት። እኛም እዛ እኔና ዶክተር ፕሮፌሰር ልንጋ ወረቀታችንን ስናነብ ስናቀርብ ያ ምንድን ነው የኢትዮጵያ ህግ በጠቅላላ እንደገና መፈተሽ አለበት፣ ይሄ ካልሆነ መራመድ አይቻልም። አሁን እኛ በኢኮኖሚ በኮረፕሽን አይተው ነው ስንመለከተው ለዚህ ነው እና ጠቅላላ አሁን ለምሳሌ ኢንዳውመንት የሚባሉ ድርጅቶች ለመንግስት ከፌደራል መንግስት ውጭ ናቸው። የክልል መንግስት ሳይሆን የፖለቲካ ፓርቲ
መንግስት ናቸው። ዶክተር ሰይድ ኢንፋክት መንግስት ብለው ነው እንትን የሚሏቸው። የክልል መንግስቶቹም እንደ መንግስት ናቸው። በጣም የሚገርም አወቃቀሩ። ሁለቱም እንደ መንግስት ሆነው ነው ህገ መንግስት ላይ ራሱ ሲጠቀሱ ይሄኛውም ያለውን ያኛውም አለው። ከጥቂት ነገር ሌላ ከመከላከያ የራሱ ይሄ የፌዴራል ፖሊስ ሌላ፣ እነሱም የራሳቸው የክልላቸው ፖሊሶች አላቸው እንጂ በጣም ከጥቂት ነገር በስተቀር እንደ መንግስት እንደ ሁሉ ነገራቸው እንደ ሀገር ናቸው። እውነት ለመናገር
ችግሩ እሱ ላይ ነው። ስለዚህ ነው ስለጠ ህጉ የፌዴራል መንግስቱ ራሱ ልክ እንደገለጹትም ኮንትራዲክሽን አለበት። እነዚህ ፓወራቸው ክልል ድርጅቶች መንግስቶች በጣም የተለጠን ስለሆነ ኮንትራዲክሽኑ አስቸጋሪ የሆነበት ምክንያት ነው። እንግዲህ ግብርን በሚመለከት ወደ ጥያቄው እንመለስና የኢትዮጵያ መንግስት አሁን በፌዴራል መንግስት በአንድ በኩል ወጪ በጣም እየበዛ ነው፣ በብዙ ነገሮች ማውጣት ስላለበት እየወጣበት ነው። ሁለተኛ የኢትዮጵያ ኢኮኖሚ ከካዝናው ባዶ ሆኗል። ከአሁን በፊት ለኢትዮጵያ ጋዜጣ እንዳቀረብኩት የዶክተር አብይ መንግስት ሶስት ግዳግድ ችግሮች አሉ። አንደኛው የኢኮኖሚ ካዝናው ባዶ መሆኑ ነው የተረከቡት። ሁለተኛው በጣም ከባዱ ሙስና ነው። ሶስተኛው ይሄ ብሔር ነክ የሆነው ግጭት ነው። ይህን እንግዲህ የመጨረሻው ፖለቲካ ነው። ሁለቱም ፖለቲካዎች ናቸው። በፖለቲካ በኩል ስመለከተው ዶክተር አብይ እየተሳካላቸው ይመስለኛል፣ የሚወጡት ይመስለኛል። ግን ይሄ በፖለቲካ በኩል መሳካት ግን ነገሩን የሚያበርደው አይመስለኝም። አሁን የኢትዮጵያ ሕዝብ የሚፈልገው ስራ ነው። የሚፈልገው በሀብት ያለው ልዩነት መቀነስ ነው። የሚፈልገው ይሄ በየጊዜው ተጭኖ እየበዘበዘ ያለው ሙስና እንዲወገድለት ይፈልጋል። ይሄ ደግሞ ኢህአዴግ ማምጣት አይችልም፣ ሊያመጣው አይችልም። ኢትዮጵያ ውስጥ በፖለቲካው ስንመለከተው ከታች የኢትዮጵያ ሕዝብ ጠቅላላ ለውጥ ይፈልጋል። ከላይም እንደዚሁ የዶክተር አብይ የመለማ ግሩፕ ለውጥ ማምጣት ይፈልጋል። ጠቅላላ ደግሞ በዚህ ካድ በውስጥ ያለው ደግሞ ጠቅላላ የመንግስቱን አውታ የያዘው ካድሬው ለውጥ እንዲመጣ አይፈልግም። አንዳንድም እንዲያውም እንደፈለገ የፈለገ ይሆናል እንጂ ሞታት አለሁ እንጂ ያለትን እየበላሁ እየተዘበዝኩ እኖራለሁ ብሎ የተቀመጠ ኃይል አለ። ይሄ ራሴ ያጋጠመ ነገር ነው። ከብዙ በስልጣን ላይ ያሉ ሰዎች በዩኒቨርሲቲ ደረጃም በሌሎችም ያየሁትን ተገነዘብኩት ነው። በተወለድኩበት ቦታም ያየሁት ነው። ካድሬዎቹ ከውጭ ሆነው ከደሴ ሆነው መቆጣጠር ይፈልጋሉ። ህብረተሰቡ እዛ ለውጥ ይፈልጋል። ግጭቱ እንዳለ አሁን ተፋጧል። ይሄ አንድ ነገር መድረሱ አይቀርም። የዶክተር አብይ መንግስት ወይ ስራ ካላመጣ ወይም ደግሞ ህብረተሰቡ ካላሳተፈና ነገሮችን እንደሚሳኩ ካላሳየ በስተቀር በጣም አስቸጋሪ ሁኔታዎች ይመጣል። አንድ ነገር ይደርሳል ባይ ነኝ። በበኩሌ ፖለቲካ ለውጥ ቢመጣም በኢኮኖሚ ለውጥ በኮሮሽን በኩል ምንም የመጣ ለውጥ የለም፣ እንዳለ ነው። ይሄ ራሱ ፊቸርስ አሉበት እና የእነዚህ ችግሮች ካልተወጡ ድረስ በጣም አስቸጋሪ ይመስለኛል። የኢኮኖሚ የተያዘው በአጠቃላይ የፌደራል መንግስት አንደኛ ገቢ እየቀነሰ ነው በብዙ መልክ፣ ሁለተኛ ደግሞ ሀብቱ የተያዘው የክልል ድርጅቶች ናቸው። ለዚህ ነው ያን ገንዘብ እየረጩ ችግር የሚያመጡብን ያ ነው። እና አንድ ነገር መቼም እርምጃ መወሰድ አይቀርም። ይህን ለማድረግ ነው። ይሄ ሲሆን ችግሮች ይመጣሉ። ክራይሲስ ይታየኛል፣ የበለጠ ቀውስ ይታየኛል አንድ ነገር ካልተደረገ።
ዶክተር ሰይድ ሀሰን፣ አቶ ሼክስፒር ፈይሳ፣ ይሄ በጣም የዜጎችን የዕለት ተዕለት ህይወትም የወደፊት ተስፋን ጨምሮ በተለየ ስሜት እንዲቃኝ የሚጠይቅ በተለይ ኢትዮጵያ አሁን ካለችበት ሁኔታ ጋር የሚታይ ውይይት በመሆኑ ጠበቅ ባለው መንፈስ ነው እያወራን ያለ ነው። ከሰው ልጆች ተስፋም ከነጻነትም ከዲሞክራሲ ጋር የሚያያዝ በአንጻሩ ዘመን የጠገበ ሊባል የሚችል የምጣኔ ሀብት ክርክሮች ውይይቶችም ትኩረት ሲስብ እናያለን። በምጣኔ ሀብት ፍልስፍና ውስጥም የነጻ ገበያ ጽንሰ ሀሳብ፣ የኢኮኖሚ ነጻነት ከሰዎች መሰረታዊ ነጻነት ተለይቶ አለመታየቱ፣ በእርግጥ የኢኮኖሚ ነጻነት በሌለበት ነጻነት የሚባል የሰው ልጆች መብት መከበር የሚባል ጥያቄ ውስጥ ይገባል የሚለው ክርክር መሰረት ያለው ነው እና ከዛ አንጻር ምናልባትም ብዙዎች ተስፋ የሚያደርጉትን የነጻነት ዓለም ኢትዮጵያ ውስጥም በቅርብ እውን ይሆናል ብሎ የምናስብ ከሆነ በኢኮኖሚ ነጻነትም ይሁን በመብት ከበሬታው ተገቢ ነጻነት የሚያገኙበት አገር እንዲፈጠር ነው እና እንዲህ ያለው ውይይቶች ትኩረት የሚያደርጉት እንዴት ይመለከቱታል? ዶክተር ሰይድ እርስዎን ላስቀድም፣ አቶ ሼክስፒር መከተል ይችላሉ።
አዎ እንግዲህ የኢትዮጵያ ኢኮኖሚ አንድ ላይ ሊደርስ ወይም እንደው መንገድ እንዲይዝ ከተፈለገ፣ በነገራችን ላይ የኢትዮጵያ ኢኮኖሚ በጣም ከመድቀቁ ከመበላሸቱ የተነሳ ይቅርታ አርጉልኝ እና ብዙ አስርት አመታት ይፈጃል። አንድ ማክሮ ኢኮኖሚ ከወደቀ በኋላ እንደገና ለማቃናት በጣም አስቸጋሪ ነው እና ይሄ የኢትዮጵያ ሕዝብ ሊገነዘበው ይገባል።
ለማገገም ጊዜ ይወስዳል ነው የሚሉት?
በጣም በጣም በተለይ ማክሮ ኢኮኖሚ ለማገገም በጣም ጊዜ አመት የሚፈጅ እና አሁን ደግሞ ያለው ሁኔታ በጣም አስቸጋሪ ነው። የኢትዮጵያ ኢኮኖሚ እንዲቃና ከተፈለገ የሚያቃናው አንደኛ ትክክለኛ ፖሊሲ፣ የማክሮ ፖሊሲ መኖር አለበት። ያለዛ ማክሮ ፖሊሲ ደግሞ ብቃት ያላቸው እና ደፈር ያለ ፖሊሲ ሚወስድ መንግስት መኖር አለበት እና ብቃት ያላቸው ሰዎች መፈጠር አለባቸው። አሁን ስመለከተው የዶክተር አብይ መንግስት በዛው በድሮ በሬ እያረሰ ይመስለኛል። ያሉት እዛ አብሮ ድሮ የነበሩት በነዛ ነው አብዛኛዎቹ። አዲስ የሰው ኃይል አምጥቶ እየሰራ አይደለም። አዳዲስ ሀሳቦች ሊያመጣ ይችላል፣ ግን አብዛኞቹን ስመለከተው አዲስ ሀሳብ ሊያቀርብ ነው አውት ኦፍ ዘ ቦክስ የሚያስቡ ኃይሎች ህብረተሰብ አይደለም።
ከተለመደው መንገድ ወጣ ባለ ሊያዋጣ የሚችል አዲስ መንገድ የሚሞክሩ ሰዎች አልተካተቱም ነው የሚሉት።
አልተካተቱም እና ችግሩ እሱ ነው። ለማካለል ፈልገው ከውጭ ሁሉ ብዙ ነገር ተብሎ እስካሁን ድረስ ምንም የመጣ ነገር ያው እዛው መልሰን ገብተናል። እኔ ስመለከተው እና የኢትዮጵያ ህዝብ እንዲሳተፍ መደረግ አለበት። ፕራይቬታይዝ የሚደረገውም በጥንቃቄ ተደርጎ ፕራይቬታይዝ ማድረግ፣ በተለይ ህብረተሰቡ ራሱ ተነግሮት በኢኮኖሚው ፍኖተ ካርታ ሊካፈል ተደርጎ መካሄድ አለበት። ይህን ለማድረግ ደግሞ ከተፈለገ ያለው ቢሮክራሲው እንደገና መፈተሽ አለበት። በተለይ ይህ ኮረፕሽኑ በጣም አንቆይወታል። ተመልክቻለሁ፣ እስከ መንደር ድረስ አይቼ ነው ተመለስኩ። ይሄ ነገር እንደገና ካልተፈታ በስተቀር ህብረተሰቡን አንሽ አድርጎ እንዲሳተፍ ካልተደረገ በሆን በጣም ማቃናት ያስቸግራል። ደግሞ ዋናው ነገር የኢትዮጵያ ኢኮኖሚ ይቃናል ብሎ ሳይሆን ወዳሁኑ ህብረተሰቡ ከተሳተፈ ተስፋ ይኖረዋል። ይሄ ተስፋ እንዳይምነምን መደረግ አለበት። የእነ ዶክተር አብይ ችግራቸው ብዙ ተስፋ ለህብረተሰብ አምጥተዋል። ያ ተስፋ አሁን የት ነው ኢኮኖሚ ብሎ መጠየቁ አይቀርም። ያ ኮረፕሽን እንዳለ ሲሆን ያ ሲሟሽሽ በኋላ ግጭት ይመጣል። በጣም አስቸጋሪ ሁኔታ ሊያጋጥመው ይችላል። ባይነ በፖለቲካ በኩል ጥሩ እንትን እየደረገ ነው፣ ወደፊትም የሚሳካላቸው ይመስለኛል። ኢኮኖሚው እና በኮረፕሽን በኩል ግን ትልቅ ችግሮች አሉ።
ስለ ነጻ ኢኮኖሚና የሰው ልጅ ነጻነት እሱ ጥያቄው በዚህኛው በኩል ያሉት እንግዲህ የሚከራከሩት አንደኛ ነገር ይሄ ነጻ ኢኮኖሚ እውነት ለኢትዮጵያ ላለ ኢኮኖሚው ለደቀቀ ቅድም ዶክተር ሰይድ እንዳሉት በጣም ይሄ ስር የሰደደ እና የጠለቀ ሙስና ያለበት ሀገር ውስጥ ብዙ ነገሮች መሰረታዊ የሆኑ ነገሮች ያልተሟሉበት ሀገር ውስጥ ነጻ ኢኮኖሚ ተብሎ እንዳለ ሜዳውን ለግል ባለ ሀብቶች ቢለቀቁ ሁሉ ነገር ለግል ባለ ሀብቶች ቢለቀቁ እውነት ያ ነው ወይ መፍትሄው ተብሎ በሌላኛው መንገድ ያሉት ወይም ደግሞ ይሄ አሁን ይሄ ዴቨሎፕመንታል ስቴት ወይም አብዮታዊ ዲሞክራሲ የሚበሉት ቅይጥ ኢኮኖሚ የሚበሉት በዚህ በኩል ያሉት የሚከራከሩት አይ እንደ ኢትዮጵያ ላለው ሀገር እንደዚህ ይሄ ነገር ነጻነትን አያመጣም፣ ጥቂት ስግብግቦችን ይፈጥርና እነዚህ ስግብግብ ነጋዴዎች ደግሞ እነሱ ከመጠን በላይ ሀብታም እየሆኑ ህዝቡን እየመዘበሩት መንግስት ቁጥጥርና እጁን ካላስገባበት እንዲያውም ማስገባት ብቻ ሳይሆን ቅድም እንደተባለው እንደነ ሜቴክን ፈጥረን ራሳችንም ተወዳዳሪ ካልሆንን የኢትዮጵያ መንግስት ባለፈው የጨው የበርበሬ የአንዳንድ ነገሮች ዘይት ዋጋ ሁሉ እስከ መወሰን ድረስ ላይ የደረሱበት ጊዜ ነበረ። ኢኮኖሚን እና መልቀቅ አንችልም ይላሉ። በሌላ በኩል እንደ አሜሪካን አይነት ደግሞ የዳበሩ ሀገሮች ውስጥ ችግር የለውም፣ የፈለገ አንድ ሰው እስከ መጨረሻው ድረስ ሀብታም ሊሆን ይችላል። አሁን እኔ የምኖርበት አገር አይነት እንደነ ቢል ጌትስ እነ ጀፍ ቢዞስ እና አማዞን ገደብ የሌለው ሀብት አላቸው። ጭንቅላቱ መፍጠር እስከቻለ ድረስ የፈለገውን ሀብት ያ ነው ለሰው ልጅ ነጻነት ጭንቅ ማለት። ያ ደግሞ ወደ ታች ሲወር ለሌላውም ሰው ስራ ይፈጥራል፣ ከዚህ መጥፎ አይደለም ተብሎ ይታሰባል። በእኔ እምነት እንግዲህ ሜቢ መንገዱ ያለው ከእኔ የበለጠ ዶክተር ሰይድ ይሆናሉ ይሄንን የሚያውቁት፣ ለእንደኛ አይነት ሀገር ለእኛ አይነት ነባራዊ ሁኔታ እውነት አሁን ሄደን ነጻ ኢኮኖሚ ነው ተብሎ እንዳለ በሩን በእርግደን ብንከፍት ምን ያህል ነው ህብረተሰቡን የሚረዳው? ሰዎች ምን ያህል ነው ስራ የሚፈጥሩ ካምፓኒዎችን ትልልቅና ስግብግብነቱን በመጠን የሆነ ምክንያቱም ትልቅ ካምፓኒዎች ትልቅ ስግብግብ የሆኑ ግለሰቦችን ወይም ጥቂት ሰዎችን ካፈራን አያቆምም፣ እየቀጠለ ስለሚሄድ ህብረተሰቡን ይጎዳል። ያ ደግሞ ሰውን ነጻነት ያሳጣል፣ ነጻነት የሚኖራቸው እነዚህ ጥቂት ግለሰቦች ወይ ጥቂት ድርጅቶች ናቸው ብዬ ነው ማምነው። እንግዲህ በመሀል የሀገሪቷን ሁኔታ ያማከለ የኢኮኖሚ ስርዓት ፖሊሲውን ብቻ ማውጣት ሳይሆን ያ ተግባራዊ እንዲሆን ነው አፈጻጸም ላይ ተግባራዊ እንዲሆን መንገድ መፈለጉ ይመስለኛል ለኔ መፍቴው። ነጻነትንም የሚያመጣው ፍሪ ኢኮኖሚ ተብሎ ብቻ ይሄ የሌሎችን የዳበሩ ሀገሮችን የኢኮኖሚ ፍልስፍና አምጥተን ተርጉመን ብቻ
ስራ ላይ ማለት
ፖሊሲዎች ባረድገው እሱም የሚረዳን አይመስለኝም ብዬ ነው ማለት።
ረጅም ሰዓት የፈጀው ውይይትም አድርገን ሌላው ውይይቶች ነው የወለደው። በርግጥ በሌሎች ርዕሶች መልሰን እናገኛቸዋለን። ለዛሬው ግን አመስግነን እንሰናበታለን።
ሁለቱንም በጣም እናመሰግናለን። ዶክተር ሰይድ ሐሰን በሞሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር፣
አቶ ሼክስፒር ፈይሳ የህግ ባለሙያ ከሲያትል ዋሽንግተን በኢትዮጵያ የመብት ጉዳዮች ለረጅም ጊዜ በንቃብ በመሳተፍ ታወቃሉ።
ሁለታችሁንም በጣም እናመሰግናለን። በአድማጮች ስም
እግዚአብሔር ይስጥልን።
እናመሰግናለን።
አድማጮች፣ ውይይቱ አልተቋጨም። በኢትዮጵያ የፌዴራልና የክልሎችን ኢኮኖሚያዊ ትስስር እንዲሁም የህጉን ሁኔታ በሚመለከት ባለሙያው ዶክተር ሰይድ ሐሰንና የህግ ባለሙያው አቶ ሼክስፒር ፈይሳ የተጀመረው ውይይት ቀሪ ክፍል አለው፣ በሌላ ጊዜ ይቀርባል። ለአሁኑ ግን እንግዶቻችንን ዶክተር ሰይድንም አቶ ሼክስፒርንም እናመሰግናለን። በ22 በ25 እና በ30 ሜትር ባንድ እስከ ምሽቱ 4 ሰዓት ፕሮግራማችን ይቀጥላል። ከውይይቱ ቀጥሎ አድማጮች፣ ቀደም ሲል እንደገለጥኩት የሙዚቃ ቃና እናንተ ዘና እያላችሁ እስከ ማጠቃለያ ዜና የምታመሹበት ፕሮግራም ይሆናል። ደሳለኝ ወደ ሙዚቃዎች ይወስደናል። በድጋሚ መልካም ምሽት።
አዲሱ አመሰግናለሁ የአየር መስመሩን ስላስረከብከኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ሙዚቃ ቀን አድማጮች፣ ሳምንታዊ የክብር ሰላምታዬ በያላችሁበት ይድረሳችሁ። በዛሬው የሙዚቃ ቀና ፕሮግራም የተለያዩ ግሩም ዜማዎችን ይዤላችሁ ቀርብ ያለሁ መልካም ድምጫ እየተመኘሁኝ፣ እያደመጣችሁት ያላችሁት ቱ ላቭ ሰምበዲ የተሰኘውን የማይክል ቦልተንን ዜማ ነው። Never sold on me. I want my life to be to live with you, to live with you. There's a way. Everybody says to do each and every little thing. If I ain't got you, I ain't got you. ያደመጥነው ቱ ላቭ ሰምበዲ የተሰኘውን የማይክል ቦልተንን ዜማ ነበር። ይህንን ዜማ በቅድሚያ የተጫወቱት ዘ ቢችስ ነበሩ። ከዚያም በርካታ የተለያዩ ድምፃውያኖች ዜማውን ተጫውተውታል። ቀጥለን የምናደምጠው ዜማ ደግሞ ስትሮንገር የተሰኘ ይሆናል። ድምፃዊ ኬሊ ክላርክሰን። Sleeping here alone, you know I dream in color and do the things I want. You think you got the best of me, think you've had the last laugh, but you think that everything good is gone. Think you left me broken down, think that I'll come running back. Baby, you don't know me 'cause you're dead wrong. What doesn't kill you makes you stronger. Stand a little taller. Doesn't mean I'm lonely when I'm alone. What doesn't kill you makes a fighter. What steps even lighter. Doesn't mean I'm over 'cause you're gone. What doesn't kill you makes you stronger. Stronger. Touch me myself and I. What doesn't kill you makes you stronger. Kill you makes you stronger. Stand a little taller. Doesn't mean I'm lonely when I'm alone. What doesn't kill you makes you fighter. Footsteps even lighter. Doesn't mean I'm over 'cause you're gone. What doesn't kill you makes you stronger. Stronger. Trust me, myself and I. What doesn't kill you makes you stronger. ኬሊ ክላርክሰን አምስተኛ የስቱዲዮ አልበሟ ስትሮንገር የተሰኘውን ዜማ ነበር ያደመጥነው። በመጪው የሚያዝያ ወር 37ኛ ዓመት ልደቷን የምታከብረው ኬሊ ክላርክሰን ከ12 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። በመቀጠል ደግሞ እስቲ ቆየት ያለ ወደ ብሉስ ዜማ ያልወሰዳችሁና Why I Sing the Blues የተሰኘውን የብሉስ ንጉስ የነበሩትን የቢቢ ኪንግን ዜማ አሰማችኋለሁ። I
was standing over me, and a lot more with the whip, man. Everybody wanna know why I sing the blues. Well, I've been around a long time. I've really paid my dues. I've laid in a ghetto flat, cold and numb. I heard the rats tell the bed bugs to give the roaches some. Everybody wanna know why I'm singing the blues. Yes, I've been around a long time. People, I paid my dues. I stood in line down at the county hall. I heard a man say, we're gonna build some new apartments for y'all. And everybody wanna know. Yes, they wanna know why I'm singing the blues. Yes, I've been around a long, long time. Yes, I've really, really paid my dues. I'm gonna play Lucille. That's why I got the blues.
ያደምጥነው ዋይ አይ ሲንግ ዘ ብሉስ የተሰኘውን የቢቢ ኪንግን ዜማ ነበር። ይህ ዜማ የወጣው እንደ አውሮፓውያን አቆጣጠር በ1983 ሲሆን ከቢቢ ኪንግ የብሉስ ዜማዎች መካከል ከተወደዱት አንደኛውና ዋነኛው ዜማ ነበር። ቢቢ ኪንግ በአሜሪካን የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያደረጉ ታላቅ ሰው ነበሩ። ለዚህም ስራቸው ከፕሬዚዳንት ጆርጅ ደብሊው ቡሽ የአገሪቷን ታላቅ ሜዳሊያ ተሸልመዋል። ቢቢ ኪንግ ከዚች ዓለም በረፍት የተለዩን እንደ አውሮፓውያን አቆጣጠር በ2015 ነው። በ89 ዓመታቸው ቀጥለን ደግሞ ሄሎ ትለናለች እንግሊዛዊቷ ድምፃዊ አዲል።
ሄሎ ኢትስ ሚ አይ ዋዝ ወንደሪንግ ኢፍ አፍተር ኦል ዲዝ ይርስ ዩድ ላይክ ቱ ሚ ቱ ጎ ኦቨር ኤቭሪቲንግ. They say that time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Hello from the other side. I must have called it. About myself, I'm sorry. I hope that you're well. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So hello from me.
እያለች ተጫወተችልን የእንግሊዛይቷ ድምጻዊ አዴል ነበረች። ይህ ዜማ እንደወጣ በመላው ዓለም በሙዚቃ የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ እንደነበር የሚታወስ ነው። የተከበራቸው ሙዚቃ ቀን አድማጮች፣ በመቀጠልም በዚሁ ቀስቀስ ባለ ዜማ ላይ እንቆያለን። Always My Mind የተሰኘውን የዊሊ ኔልሰንን ዜማ አጋብዛችኋለሁ።
Maybe I didn't love you quite as often as I could have, and maybe I didn't treat you quite as good as I should have. If I made you feel second best, girl, I'm sorry I was blind. You were always on my mind. You were always on my mind. And maybe I didn't hold you all those lonely, lonely times. I guess I never told you I'm so happy that you're mine. Little things I should have said and done, I just never took the time. But you were always on my mind.
ያደመጥነው የታዋቂውን ድምፃዊ የዊሊ ኔልሰንን Always My Mind የተሰኘውን ዜማውን ነው። ዊሊ ኔልሰን የ85 የዕድሜ ባለጸጋ ቢሆንም አልፎ አልፎ ከሙዚቃው ዓለም አልጠፋም። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ ቆየት ባለ የአሪታ ፍራንክሊን ምርጥ ዜማ ይሆናል። የዜማው ርዕስ Ain't No Way የተሰኘ ሲሆን ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ስንብት። ደሳለኝ መኮንን ነኝ በእኔ በኩል Ciao. Love you if you want.
አመሰግናለሁ ለሙዚቃ ቃና ደሳለኝ። አሁን የማጠቃለያ ዜና ላሰማችሁ። ከ58 ዓመት በፊት የተመሠረተውና በፖለቲካ ጫና ከሀገር ተሰዶ የቆየው የአፍረንቀሎ የሙዚቃ ባንድ በተመሠረተበት በድሬዳዋ ከተማ ዛሬ የሙዚቃ ዝግጅት አቅርቧል። ዝግጅቱ የተካሄደበት ድሬዳዋ ስታዲየም ሞልቶ ሰው ከውጭም ሆኖ ይከታተል እንደነበረ እዚያው የተገኘው ሪፖርተራችን አዲስ ቸኮል ዘግቧል። አዲስ ከቡድኑ መሥራቾችና አባላት አንዱ የሆነውን ድምፃዊ አሊ ቢራን አነጋግሮ ነበር።
በዓሉን እንደምታየው ታዳሚዎች በጣም በጣም እጅግ ብዙ ናቸው። አቀባበል ያደረጉልን በሀገራችን ኢትዮጵያ በተለይ ኦሮሚያ ውስጥ ያለው አቀባበልና ስነ ስርዓት በጣም ከፍ በሚል ሁኔታ ደስ የሚል ስለሆነ እንደውም የሚያበረታታ ነው። አሁን ጡረታ ከወጣን በኋላ ጭራሹን ጡረታ እንዳልሆን ነው የሚያሳየን። ካሁን በኋላ እንደውም የበለጠ ጥሩ ሙዚቃዎች እንድንሰራ የሚያበረታታ ሁኔታ ላይ ነው ያለ ነው። እንዳው ብትታደሙ ሌላ ጊዜም በጣም አሪፍ ይሆናል። አመሰግናለሁ። አሊ ቢራ ነኝ።
ዝግጅቱ በሰላም ተጠናቋል። በመድረኩ ላይ ወጥተው የድሬዳዋ ምክትል ከንቲባ አብደላ አህመድና ወጣቱ አርቲስት ቀመር ዩሱፍ ተናግረዋል። በአፍረንቀሎ ባንድ ውስጥ አሊ ቢራ ከመስራቾች አንዱ ነው። አሊ ሸቦ፣ አደም ሃሩን፣ እስማኤል ሙመድ አደምና ሌሎችም እንደሚገኙበት ታውቋል። የዜናው ሰዓት አበቃ። ክቡራትና ክቡራን፣ ያሰማዎች ሰሎሞን አባተ ነኝ። ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25ና በ31 እንዲሁም በናይል ሳት ከዋሽንግተን ሲያስተላልፍ ያመሸውን የዛሬ ቅዳሜ ጥር 25 ፕሮግራም አበቃ። ነገ እሁድ በ3 ሰዓት እንገናኛለን። እስከዚያው ከንጉሡ ታምሬ ጋር አዲሱ አበበ ነኝ። ደህና